የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
ሰላም ጤና ይስጥልን ውድ አድማጮች። ሳምንት ስንለያይ ለዛሬ ቀጠሮ ይዘን ነበር። ቀጠሮ አክባሪዎች ነን። በቀጠሯችን ተገናኝተናል። አዲሱን የእሷ ድምፅ የተሰኘውን ፕሮግራማችንን ለመስማት ከያላችሁበት በጉጉት እየጠበቃችሁ እንደሆነ ተስፋ እናደርጋለን። ሶስተኛው ሳምንት የእሷ ድምፅ የሬዲዮ ፕሮግራም ተሰናድቷል። የዛሬውን ለእናንተ ከማድረሳችን በፊት ለማስታወስ ያህል ባለፈው ሳምንት
ካላቅማቸው የመደባደብ ነገርም ሄደው ለምን ማህበረሰብ ወንድ ሆነ ወንድ ልጅ ዝም አይልም ሄደው ፋይት ያደርጋል ብሎ ስለሚጥልባቸው ሄደው የሚያደርጉበት ሁኔታ አለ።
በዚህ ሳምንትም ጣፋጭ ዝግጅቶች ተሰናድተው የእናንተን ጆሮ እየጠበቁ ነው። ለዛሬ ካሰናዳንላችሁ
ስነ ልቦናዊ ጥቃት ላይ ናቸው ወንዶች ማለት ነው። እዚህ ይሄንን ነገር በመናደርግ ሰዓት ወንዶች ያንን የሰውነት ማንነታቸውን እንዲነኩ ያደርጋል።
በኋላ ላይ ሙሉን እናሰማቸዋለን። ሴቶች በማህበራዊ በኢኮኖሚያዊ እንዲሁም በፖለቲካዊ ጉዳዮች ላይ በውሳኔ ሰጭነት ያላቸው ተሳትፎ ከወንዶች እኩል መሆኑ ሴቶች ምርጫ እንዲኖራቸውና ህይወታቸውን በሚነኩ ጉዳዮች ውሳኔዎችን እንዲሰጡ ማስቻያ ዋነኛ መንገድ ነው። ብቁ የሆኑ ሴቶች ራሳቸውን፣ ቤተሰቦቻቸውን እንዲሁም ማህበረሰባቸውን ለመለወጥ የሚያስችል እምቅ ኃይል አላቸው። ማብቃት እንደ ትምህርት፣ ጤና፣ ኢኮኖሚ፣ ፖለቲካ፣ ማህበራዊና ሌሎች ገጽታዎች አሉት። ሁላችንም የሴቶችን አቅም ለማጎልበትና የጾታ እኩልነትን ለማሳደግ እርምጃዎችን መውሰድ እንዳለብን በጾታ እኩልነት ላይ የሚሰሩ ባለሙያዎች አሳስቡናል። እንግዲህ ዛሬ በዋናነት ሴቶችን ማብቃት ለምን አስፈለገ እያልን እንጨዋወታለን። እናንተ ሀሳብ አስተያየታችሁን እያቀበላችሁን በተንቀሳቃሽ የስልክ ቁጥራችን ላይ እየደወላችሁ በጋራ እስከ ምሽቱ 3:40 አብረን እንቆያለን። የተንቀሳቃሽ ስልክ ቁጥራችን 0977001177 ነው። ደውሉልን። በቅድሚያ ግን በሙዚቃ ዘመን
ሰው በቃ ህዝጊ ላይ የተመክሬ ችዬን የለ ሰማ የሰው ወሬ ትቼ እንዳልተዋት ልቤ በሷ ታሞ ታምራለች ደግሞ ልሰጣት አይደል ወይ ንጹህ ልቤ እሷ መሽጠቂና ወስዳ ቀልቤን ትቼ እንዳልተዋት ልቤ በሷ ታሞ ታምራለች ደግሞ ባይጠይቀኝ አውቆ ታለመሜን ባንቺ እንደጨነቀኝ ላሳውቃት እንጂ እስክትገባ ከጄ ሽጉዳይ ባደርገው ማለፏን በደጅ ደሞ በዚህ ጊዜ ምን ሚታያለነ ገስፎ ወደ ላሳር አምላክ ሬንቴ ነው ታምሪያለሽ በልቤ ቦታለሽ
ከሙዚቃው በኋላ ተመልሰን ተገናኝተናል። አንዳንድ አገሮች እንደ ስዊድንና ፊንላንድ የሴቶችን መብትና እኩልነት የሚደግፉ ፖሊሲዎችን በመተግበር ለሴቶች አወንታዊ ቦታዎችን ፈጥረዋል። ለምሳሌ የወሊድ ፈቃድ ለሁለቱም ወላጆች እኩል ያጋራሉ። በየቢሮ ውስጥ የህፃናት መንከባከቢያ አገልግሎቶችን ይሰጣሉ። ይህም ወላጆች በተለይ ደግሞ እናቶች ወደ ስራ ቶሎ እንዲመለሱ ለማበረታታት ይረዳል። ኒውዮርክ ታይምስ ባወጣው መጣጥፍ ስዊድን ሴቶችን ለማብቃት የምታደርገውን ትልቅ ተጋድሎ በማድነቅ እንዲህ ሲል ጽፏል። ሲውዲንን በአለም ላይ ለሴቶች ምቹ ሁኔታዎችን በመፍጠር እጅግ በጣም አስደሳችና አመቺ ከሆኑ ሀገራት ተርታ አስቀምጧታል። ጻፊው ይህንን ሲገልጽ የሀገር ሴት ሆኖ ለመፈጠር ካሉ ምርጥ ስፍራዎች መካከል አንዱ ነው ሲል ጽፏል። እንዲህ ካሉ ሀገራት መልካም ትምህርቶችን በመውሰድ በሀገራችንና በማህበረሰባችን መካከል መተግበር ይኖርብናል ይላሉ የጾታ እኩልነት ላይ የሚሰሩ ባለሙያዎች። ይህንኑ ሴቶችን ማብቃት ስንል ምን ማለታችን ነው? ለምንስ አስፈለገ? እኛስ ሀገር ያሉ ሴቶች ከወንዶች እኩል ናቸው? በቅተዋልንስ? ሴቶችን የምናበቃው በምንና እንዴት ነው የሚሉ ጥያቄዎችን ይዛ ባልደረባይ መስከረም ሙልጌታ የተለያዩ ሰዎችን ጠይቃ ነበረ። መስከረም ካነጋገረቻቸው ሰዎች ያገኘነው ምላሽ አብረን እንስማ።
ሴቶችን በተለያየ መንገድ እድሎችን ፈጥሮ እድሎችን መስጠት የሚገባቸው ቦታ ላይ እንዲቀመጡ ማድረግ፣ ከሚገባቸው ቦታ ላይ አለመቀነስ፣ አለማውረድ፣ እዛ የሚገባቸው ቦታ ላይ ማስቀመጥ ማለት ነው ብዬ አስባለሁ። ያንን ደግሞ ለማድረግ አንደኛ ሴቶች ከወንዶች እኩል መሆን እንደሚችሉ ማወቅ አለባቸው። በተለይ በስልጣን ላይ ያሉ ሰዎች ይህንን ማወቅ አለባቸው። ይህንን አውቀው ደግሞ ተግባር ላይ ማዋል አለባቸው ብዬ አስባለሁ። ሴቶችን ለማብቃት ያው ለሴቶች የተለያየ አይነት አለመቻል ስሜት ወይም ሰዎች ያቀቡባቸውን ያስቀመጡባቸውን ነገር እንዲያወጡ የሚያደርጉበትን እና መቀመጥ እንደሚችሉ ያ ቦታ እንደሚገባቸው እንዲያውቁ እውቀት መስጠት፣ ትምህርት መስጠት።
እኩል ናቸው ለሚለው እኩል አይደለም፣ እኩል እየተሳተፉ አይደለም ያሉት። ምክንያቱም ብዙ ጊዜ ሴቶች ቤት ውስጥ ያለውን ነገር ነው ትኩረት አድርገው እንትን የሚሉት። ወጣሉ የተሻለ ከዚህ የተሻለ መማር ይገባቸው። እሱችን የምናበቃው በማስተማር በምክርና በማስተማር ነው።
ሴቶች ከወንዶች እኩል የመማር የመስራት የመለወጥ እንደገናም ደግሞ በአገር አቀፍ ጉዳዮች ላይ የመሳተፍ ሙሉ መብት አላቸው ብዬ ይገባቸዋል ብዬ አምናለሁኝ። በአሁኑ ጊዜ ደግሞ በአገራችን ይበልጥም ደግሞ በአዲስ አበባ ከድሮ በተለየ በበለጠ ሁኔታ በተሻለ ሁኔታ አሁን ላይ አላቸው ብዬ አስባለሁ። ያ መብት የመማርም መብት የመምረጥም መብት ያ መብት በደንብ እየተመቻቸላቸው ነው ያለው ብዬ አስባለሁኝ። ሴቶችን ማብቃት ብዬ ማስበው ሴቶችን መድረስ ወዳለባቸው ደረጃ ወይም ደግሞ በሴትነታቸው ያላቸውን አቅም በህብረተሰቡ ላይ ያላቸውን ቦታ ማወቅ እንዲችሉ እና በዛው ልክ ደግሞ መንቀሳቀስ እንዲችሉ በህብረተሰቡ ውስጥ ተሳትፎ ማድረግ እንዲችሉ ለእንደነዚህ አይነት ሁኔታዎች በቂ አድርጎ ማቆም ማለት ነው ብዬ አስባለሁ። ሴቶችን ማብቃት የምንችለው አንደኛው በማስተማር ሊሆን ይችላል። ምክንያቱም አንድ ሰው እውቀት ከሌለው ምንም ቢሆን ያለውን አቅም ማውጣት አይችልም። ያላቸውን መብት ማወቅ፣ እነዚህን ነገር በተገቢ ሁኔታ በውስጣቸው መኖሩ እነሱ በሚገባቸው ደረጃ እንዲንቀሳቀሱ በህብረተሰብ ውስጥም ተሳትፎ ማድረግ እንዲችሉ ይረዳቸዋል ማለት ነው። ስለዚህ ኢንፎርሜሽን መስጠትና ማስተማር አንደኛው ፓርት ነው ብዬ አስባለሁ።
በከተማ ያሉት በመጠኑ ሊኖራቸው ይችላል አጋጣሚው ስለሚኖር። ገጠር ያሉ እናት ሴቶች ግን ይሄ እድል ለመማር እንኳን ትምህርት ቤት ለመሄድ እንኳን ሙሉ በሙሉ እድሉን ያገኙ አይመስለኝም። ምክንያቱም ካለው የትራንስፖርት ችግር፣ የመሰረተ ልማት ችግር፣ የተለያየ ችግር ሴቶች ይህን እድል አላገኙም። ኃላፊነቱም ውጭነቱም ሁሉም ነገር እነሱ ላይ ስለሆነ ማለት ነው። ሴቶችን ማብቃት ማለት ተሳታፊ እንዲሆኑ በኢኮኖሚውም በአስተዳደሩም በሁሉም ነገር ሴቶች ብቁ ሆነው ተሳታፊ እንዲሆኑ ማለት ይመስለኛል ማብቃት ማለት እና ይህን ደግሞ ለማድረግ ምንድነው ትምህርት ማስተማር ነው። ትምህርት ቤቶች መስፋፋት አለባቸው። ትምህርት ቤቶች ገጠር መስፋፋት አለባቸው። የሴቶች መብት መጠበቅ አለበት። መብታቸውን እንዲያውቁ፣ ግዴታቸውን እንዲያውቁ ማስተማር ያስፈልጋል እና ዋናውና የመጀመሪያው ነገር ትምህርት ነው።
የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ቀደም ብለን ሴቶችን ማብቃት ስንል በምን ይገለጻል? እንዴትስ ነው የምናበቃቸው? በሚል ሐሳብ ላይ የተለያዩ ሰዎችን አስተያየት ሰምተን ነበር። ለመሆኑ የሥርዓተ ጾታ ባለሙያዎችና የሥርዓተ ጾታ መብት ተሟጋቾች ይህንን ሐሳብ እንዴት ይገልጹታል? ዮርዳኖስ በዛብህ ሴታሴት ፓወር ወይም ሴታሴት ኃይል የሚል የሴቶች መብት ላይ የሚሰራ የሴቶችን የውሳኔ ሰጭነትና ሴቶችን ብቁ ማድረግ ላይ የሚንቀሳቀስ ቡድን ውስጥ ስለ ሴቶች መብትና እኩልነት ምቹ በሆነላት አጋጣሚ ሁሉ እየተሟገተች ነው። ከዮርዳኖስ ጋር ሴቶችን ማብቃት ለምን አስፈለገ በሚለው ጉዳይ ተወያይተናል። መጀመሪያ ለዮርዳኖስ ያቀረብኩላት ጥያቄ ሴቶችን ማብቃት ምን ማለት ነው ብዬ ነበር። እስኪ ምላሹን ከዮርዳኖስ እንስማ።
ሴቶችን ማብቃት ማለት በራሳቸው ህይወት ላይ በራሳቸው ሰውነት ላይ ውሳኔዎችን የመወሰን በራሳቸው ፍላጎት ተከትለው ገንዘብ መስራትም ከሆነ ትምህርት መማርም ከሆነ እነሱን የሚመለከቱ ውሳኔዎችን መወሰንም ከሆነ ያንን ነገር እንዲያደርጉ ማብቃት ማለት ነው። ለምሳሌ ገጠሪቷ ኢትዮጵያ ብትሄጂ ልጆች ወንድም ሴትም ትምህርት ቤት የመሄድ ቻንሳቸው በጣም የቀነሰ ነው። ከዛ በኋላ ደግሞ ወደ ሴቶች ስትሄጂ ደግሞ የቀነሰ ነው። ወደ ዩኒቨርሲቲ የመሄድ እድላቸው በጣም ይቀንሳል። ከዛ ደግሞ ትምህርት የመማር እድል ቢያገኙ ራሱ ቤት ገብተው ጥናታቸው ላይ ፎከስ የማድረግ የቤት ስራቸውን የመስራት ለፈተና የመዘጋጀት እድላቸው እየጠበበ ነው የሚሄደው። ምክንያቱም እኛ ሀገር ሴቶች ናቸው የቤት ስራን የሚሰሩት ከትምህርታቸው ላይ ይወስድባቸዋል። ስለዚህ በእንደዚህ አይነት መልኩ ሴቶች ከትምህርት ብዙ እንቅፋት እንዲኖራቸው ያንን ሁሉ አሳልፈው ትምህርትም አግኝተው ዲግሪያቸውንም አግኝተው ወደ ስራ ሲገቡ ደግሞ ስራቸው ላይም እንዲሁ ከባህል ጋር የተያያዘ ከቤት ስራ ጋር የተያያዘ እንዲሁ ከተለምዶ ጋር የተያያዘ ነገሮች አሉ። እነዛን ነገሮች እስካላስወገድን ድረስ ሴት ልጅ ብቁ ነች ልንል አንችልም። ምክንያቱም መውጣት የሌለበት ላብ፣ መውጣት የሌለበት ደም፣ መውጣት የሌለበት ልፋት እየለፋች ስለሆነ ሌሎች ነገሮች ላይ ደግሞ እንድትደክም እናደርጋታለን። ብቃት አላት፣ ግን ያንን ብቃቷን እንድትጠቀምበት እያደረግን አይደለም።
ሴቶችን ማብቃት ኢኮኖሚያዊ እና ማህበራዊ ፋይዳው ምንድን ነው?
በብዛት ሴቶች ናቸው ገንዘብ ኢንቨስት የሚያደርጉት። የቤት እቃ የሚገዙት ሴቶች ናቸው። ብዙ አይነት ይሄ የንጽህና መጠበቂያ ሊሆን ይችላል። ሴተ ላጤ ቤት እና ወንደ ላጤ ቤት ገብተሽ ብታይ ልዩነቱ ከመጋረጃ ጀምሮ በጣም ብዙ ነገር ኢንቨስት የተደረገበት ነገር የምታዩ ሴት ዋጋ ነው እንጂ ወንዱ ጋር አይደለም። ማለት ወንዶች በጣም ሀብታም ካልሆኑና ይህን ነገር የሚያደርግላቸው ነገር ከሌለ በስተቀር ማለት ነው። ስለዚህ ገንዘብ ያላት ሴት ንግዱን ታነቃቃለች። ምክንያቱም ስለምትገበያይ ብዙ ነገሮችን ስለምትቀያየር ማለት ነው። ማህበረሰባዊ ውጤት ደግሞ ስንመጣ ብዙ ጊዜ አሁን የምንለው ነገር አለ አደለ? በአፋችን ሴት ልጅ የማህበረሰብ ጀርባ አጥንት ነች እንላለን። ጀርባ አጥንት የሆነችበት ምክንያት እናት ስለሆነች ነው። ልጆችን የምታሳድገው እናት ነች። የተማረች እናት፣ ብቁ የሆነች እናት፣ ፖለቲካሊ የምትሳተፍ እናት የምታሳድገው ማህበረሰብ የምታንጸው ማህበረሰብ እና በትምህርት በገንዘብ ያላበቃናት እናት የምታንጸው ማህበረሰብ እኛ አሁን እዚህ የደረስ ነው ገንዘብ የሌላቸው ትምህርት ያልተማሩ እናቶች አሳድገውን ነው። እነዚህ እናቶች ደግሞ ገንዘብ ኖራቸው ቢሆን ኖሮ፣ ውሳኔ የመወሰን አቅም ኖራቸው ቢሆን ኖሮ፣ እድል ተሰጥቷቸው ቢሆን ኖሮ ደግሞ ምን አይነት ማህበረሰብ እንደሚወጣ ስታይ የማህበረሰብ ጀርባ አጥንት ሴት ስለሆነች ማለት ነው።
እንደው ሴቶች በትምህርትም በኢኮኖሚም ጤናው ላይም በቅተዋል ብለን የሚያስችል ነገር አለ?
ሴት ልጅ ከ9 ዓመት ጀምሮ ነው ለከፋ ለምሳሌ የምትለከፈው። ጠለፋ አሁንም አለ። 18 ዓመት ሳይሞላት ሴት ልጅ አሁንም እየተዳረች ነው። እኛ ሀገር ግርዛት አለ። ከዛ ደግሞ ይሄ ሴት ልጅ አትችልም፣ ሴት ልጅ ወደ ጓዳ የሚለው አመለካከት ገና አልለቀቀንም። ታግለን ደግሞ የወጣን በጣም ብዙ ሴቶች አለን። በዛ መልኩ ስታስቢው ትልቅ ብቃት ላይ ደርሰዋል ሴቶች። ከዛ ደግሞ ስታቲስቲክሱን ስታዩ፣ ዳታውን ስታዩ 1 ብር ወንድ ሲያገኝ ሴት ገና 75 ሳንቲም ምናምን ላይ ነች፣ እኩል እየሰሩ ማለት ነው። ከዛ ደግሞ ወደ ትምህርት ስትመጪ በጣም ገና ልዩነቱ አሁንም አለ። ቁጥሩም ስታዩ ገና ነን። አሁንም ሴት ልጆቻችን መድረስ ያለባቸው ቦታ ላይ ደርሰው አይደለም ወደ ማግባት ምናምን ወደ ልጅ መውለድ እየገፋናቸው አይደል ያለ ነው የተሳካላት እናት የተሳካላት ሚስተር እንኳን ያረግናቸው አይደለም ስለዚህ በጣም ብዙ 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 የሚቀረን ነገር አለ ሴቶቻችንን ለማብቃት
ሁሉም ሴቶች እንዲበቁ መንፈልገው ደረጃ ላይ እንዲደርሱ ለምሳሌ ፖለቲካ ላይ ያላቸው ተሳትፎ ከፍ እንዲል ውሳኔ ሰጭነት ላይ በደንብ ተሳታፊ እንዲሆኑ እንዴት ነው የድርሻችንን መወጣት የምንችለው ሁላችንም
ሁሉም ጋር አለ ይሄ ፍላጎት ምክንያቱም ሁሉም ሰው እናት አለው እህት አለው ሴት ልጅ ይኖራዋል ሚስት አለው ስለዚህ ይሄን ያክል የሁሉም ድርሻ እንደሆነ ግልጽ ነው ያን ደግሞ የማይረዳ ሰው አለ ብዬ አላስብም ግን ትልቅ ያመለካከት ስራ ያስፈልጋል ያመለካከት ስራ ደግሞ የሚሰራው በማንበብ በማወቅ ራስ ላይ ስራ በመስራት ነው እኛ እንደዚህ የተናገር ነው ከእናታችን ማህፀን ስንወጣ አይደለም ይሄንን አመለካከት ይዘን ይወጣ ነው እዚሁ ማህበረሰብ ውስጥ ያደግን ሰዎች ነን ያንን ሰብረን ይወጣ ነው ራሳችን ላይ ሰርተን መጽሐፎችን አንብበን ሴቶች ምንድነው የጎደለባቸው ወንዶችስ ምንድነው የጎደለባቸው ሴቶች ምን ቢያደርጉ የተሻለ ቦታ ይደርሳሉ የወንዶችስ ኃላፊነት ምንድነው ከዛ በኋላ ደግሞ እኔ ምን ባረግ ይሻላል አጠገቤ ያለችዋ ሴት ምን ማረግ አለብኝ ሴትም እኔስ ምንድነው ማድረግ ያለብኝ አሁን በገንዘብ ብቲ በእውቅና ብቲ በእውቀት ብቲ በስልጣን ብቲ ትላልቅ ቦታዎች የደረሱ በቃ በራሳቸው ጉልበት ተፋፍገው የበቁ ሴቶች አሉ። እነዛ ሴቶች ወደ ታች እጃቸውን ዘርግተው ላልበቁት ሴቶች ደግሞ መሰላል ሊሆኑ ይገባል። ያ አንድነት ያስፈልገናል። ይሄን ሁሉ ነገር የምታደርጊው ደግሞ ጭንቅላትሽ ላይ ሰርተሽ አመለካከትሽ ላይ ሰርተሽ ነው። አይስላንድ ሴቶቿን ብቁ አድርጋለች። አይስላንድ ሴቶቿን ብቁ ያደረገችው ወንዶቹ ጸባያቸውን ቀይረው ወንዶቹ ለሴቶቹ ስልጣን ሰጥተው ምናምን አይደለም። የተለያየ ሃይማኖት፣ የተለያየ መልክ፣ የተለያየ አመለካከት ያላቸው ሴቶች አንድ ላይ መጥተው አንድ ቀን በ1954 ወር 64 ይመስለኛል አንድ አርብን አንድ ላይ ሰልፍ ወጥተው ነው። የሚገርምሽ ነገር አሁን ከሳምንት በፊት ነው ምናምን ድጋሚ ወጥተዋል። አይስላንድ ለከፋ እንደ አስገድዶ መድፈር ተቆጥሮ ነው የምትታሰሪው ከተላከፍሽ እዛ ሀገር። የዛን ያክል የሴት ልጅ መብት ይከበራል ግን አሁንም ይቀራል ብለው 300 ሺህ ምናምን ነው ህዝቡ ማለት 100 ምናምን ሺህ የሚሆኑ ሴቶች አንድ ላይ አስፋልቱን ሞልተው ሰላማዊ ሰልፍ ወጥተዋል። አንድነት አላቸው። እዚህ ያንን ካመጣን አይስላንድ የደረሰችበት ላይ የማንደርስበት ሴቶቻችንን እዛ ሌቭል ላይ የማናደርስበት ምንም ምክንያት የለም።
ላንቺ ብቁ ሴት ምንላት ምን ምን መገለጫዎች ሲኖራት ነው ወይም ምንን ስታሟላ ነው?
ራሷ አስባ የመወሰን ብቃት ያላት ሴት ብቁ ነች ብዬ አስባለሁ። የራስን ገንዘብ የማግኘት አቅም በአሁን ሰዓት ላይ ለሴት ልጅ በጣም አስፈላጊ የሆነ ነገር ነው። የራስሽን ውሳኔ የምትወስኝ አይነት ሴት ከሆንሽ ገንዘብ የማግኛ መንገድሽን ታመጫለሽ። የመጀመሪያው የሴት ብቃት ውሳኔዎችን የመወሰን ብቃት።
እስቲ አንድ ሀገር ውስጥ ወይም አንድ ህብረተሰብ ውስጥ ብቁ ሴቶች አሉ ወይም ሴቶቹ በሙሉ በቅተዋል የምንለው ምን ምንን ማየት ስንችል ነው?
ትምህርት አለ፣ ፋይናንስ አለ ወይም ኢኮኖሚ አለ፣ ፖለቲካ አለ። እነዚህ ሶስቱ ነገሮች ላይ የተመጣጠነ ቁጥር ስታይ ሴቶቹ በቅተዋል ብለሽ ታያለሽ። በማህበረሰብ ስትመጪ ደግሞ ሴቶች ተደማጭነት ሲኖራቸው ሌላ ደግሞ ሴት ልጅ ልክ መብቷ ሲነካ በቀላሉ ሄዳ የተነካውን መብቷን ማስቀጣት ስትችል ያኔ ነው ማህበረሰቡ ሴቶችን ብቁ አድርጓል የምንለው።
አንድ ማህበረሰብ ውስጥ ወንድም ሴትም አላቸው የሚያበረክቱት ነገር። አሁን በያዝነው የሴቶችን የማብቃት ሂደት እንደው ግንኙነቱ ላይ የሚፈጥረው የማንጠብቀው ነገር ሊኖር ይችላል ብለሽ ታስቢያለሽ?
የሴቶች ብቁ መሆን የወንዶችን ህይወት በጣም የሚያቀል ነገር ነው። ምን አይነት ነገር አለ? ወንድ ልጅ ሁሌ ጠንካራ ነው መሆን ያለበት፣ መልቀስ የለበትም ምናምን ምናምን እየተባለ አሁን ወንዶች በጣም እየተጠቁ ያሉት አንድ ችግር ምንድነው? አምሮ ጤና ችግር ወንዶቻችንን እያጠቃ ነው። የስነ ልቦና ችግር ወንዶችን እያጠቃ ነው። ጭንቀት፣ ፍርሃት፣ ወደ ጫት፣ ወደ ሲጋራ፣ ወደ መጠጥ እንዲሄዱ እያደረጋቸው ያለው ነገር ምንድነው? ማህበረሰባችን ስሜታቸውን በቦክስ ምናምን እንዲገልጹ ነው እንጂ የሚፈቅድላቸው በስነ ስርዓት እንደ ሰው እያለቀሱም ሆነ እያወሩትም ሆነ እየጻፉትም ሆነ ያንን ስሜት እንዲያወጡ የሚፈቅድ ምንም ቦታ የለም። ስለዚህ ስነ ልቦናዊ ጥቃት ላይ ናቸው ወንዶች ማለት ነው። ይሄንን ነገር በመናደርግ ሰዓት ወንዶች ያንን የሰውነት ማንነታቸውን እንዲነኩ ያደርጋል። ሴት ልጅ ራሷንም ባሏንም እንድትመግብ ምግብ እንድትሰራ ትማራለች። የምትኖርበትን ቤት የባሏንም ቤት እንድታጸዳ
ትማራለች፣ ልብስ እንድታጥብ ትማራለች። እነዚህ ማንኛውም ሰው ምግብ የሚበላ ሰው፣ ልብስ የሚለብስ ሰው፣ ቤት ያለው ሰው ሊኖረው የሚገባ ችሎታ ነው። ያንን ችሎታ ወንዶችን ባለማስተማርሽ ሰነፍ አርገሻቸዋል። ወንዶችም ሴቶችም እንዲማሩ ስታደርጊ የተባበረ የቤተሰብ አመሰራረትና የተባበረ የቤት አመራር ስርዓት ገነቢያለሽ ማለት ነው። ያ ሴቶችም ላይ ያለውን ጫና ይቀንሳል፣ ወንዶችም ብቁ እንዲሆኑ፣ ጎበዝ እንዲሆኑ፣ አካባቢያቸውን ንጹህ እንዲያደርጉ ያደርጋቸዋል ማለት ነው። በተቃራኒ የሴቶች ጭቆና ላይ ባህላችንን የምንገነባ ከሆነ፣ የሴቶች ጭቆና ላይ ህልውናችንን የምንገነባ ከሆነ፣ የሴቶች ጭቆና ላይ ኢኮኖሚያችንን፣ ቤተሰብን የምንገነባ ከሆነ የሴቶች ጭቆና መቆም እነዛን ነገሮች ሁላ ስለሚያፈርስብን ወንዶችንም ይጎዳል ብለን እናስባለን። ስለዚህ ቤተሰቤን የምመሰርተው በእኔ ጭቆና ላይ ከሆነ እኔ አልጨቆንም ስል ያ የኔ ጭቆና ላይ ተመስርቶ ቤተሰብ የመሰረተው ሰው ወንድ ይጎዳል። ምክንያቱም ያጣል እኔን፣ ያንን ነገር ስለማልፈልግ ማለት ነው። ስለዚህ ካልተግባባንና አንድ ላይ ለመስራት ማንሞክር ከሆነ ወንዶች በደንብ ይጎዳሉ፣ በደንብ ይበሳጫሉ። ይሄ ነገር ለኔም ይበጀኛል፣ ለኔም ይጠቅመኛል፣ ስለዚህ እንዴት እንርዳችሁ፣ እናንተም እኛን ደግሞ ተረዱን ካልን ደግሞ እንደ አይስላንድ ደስተኛ የሆኑ ወንዶች፣ ደስተኛ የሆኑ ሴቶች እንፈጥራለን። ሴቶች ራሳችሁ ላይ ስሩ። ምክንያቱም ይሄ ከራስን መጣት የመጣ ነው። ካልደበደበኝ አይወደኝም። እንዴት ነው ሰው ሲመታ ፍቅር ነው ብሎ የሚያስበው? አባት እናትን እየደበደበ እያየች ያደገች ሴት እሷም የምትፈልገው ሰው አካላዊ ጥቃት የሚያደርስባትን ሰው ነው። እንደዚህ አይነት ቤት ውስጥም ከሆነ ያደግ ነው የስነ ልቦና ሕክምና ያስፈልገናል ማለት ነው። እኛው ነን ህግ ውስጥ የምንገባው፣ እኛው ነን ህክምና ውስጥ የምንገባው፣ እኛው ነን ባህሎችን የምንገነባው። እኛው ስለሆነ እኛው ለእኛ እንድንደርስ ራሳችንን እንውለድ፣ እንውደድ፣ እናክብር፣ እንቀበል ባይ ነኝ።
እንግዳይን ከልብ ነው የማመሰግነው። ሴቶችን ማብቃት ቤተሰብን ማብቃት ነው፣ እንዲሁም ማህበረሰብንም ጭምር ማብቃት እንደሆነ ባለሙያዎቹ ይነግሩናል። ዮርዳኖስ እንደገለጸችው ሴቶች የማህበረሰብ የጀርባ አጥንት ስለሆኑ ሴቶች መብቃት አለባቸው። ስለዚህ ደግሞ እኛ ሴቶች ራሳችን ከማንም በላይ ሴቶችን ማገዝ፣ መተጋገዝ አለብን ብላለች። በጣም ሰለጠኑ የምንላቸውና አሁን እንደ ምሳሌ የምንጠቅሳቸው ሀገሮች የሴቶች እኩል ተሳትፎን እንዲሁም ውሳኔ ሰጭነትን ለማምጣት ሴቶች እርስ በርስ ተደጋግፈዋል፣ አንዳቸው ለአንዳቸው ምርኩዝ ሆነዋል። ስለዚህ እኛም በዙሪያችን ያሉ ሴቶችን በመደገፍ የድርሻችን እንወጣ። በነገራችን ላይ ሴቶችን በውሳኔ ሰጭነት እንዲሁም በሌሎች እንደ ፖለቲካ ያሉ ጉዳዮች ላይ እንዲሳተፉ እድሉን የሰጡ ሀገሮች ተሞክሮ የሚያስረዳው ጦርነትና ውዝግብ ብዙም የማይታይ መሆኑን እንዲሁም ሴቶች በአደራዳሪነትም ሆነ በአስታራቂነት የተሳተፉበት መድረክም ሰላምን ረዘም ያለ ጊዜ ማስመዝገብ መቻሉን አንዳንድ ጽሁፎች ያስረዳሉ። እስኪ አሁን እናንተ አድማጮቻችንም እንግዳችንም በአጠቃላይ የእሷ ድምጽ ቤተሰቦች በዚህ ሙዚቃ ዘና በሉ። ተመልሼ
تاريخ هنا
شجيه 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 شجيه
ከሙዚቃው በኋላ ተመልሰን ተገናኝተናል። በነገራችን ላይ የጾታ እኩልነትን ለማምጣት በርካታ ሴቶች ወንዶችም ጭምር ብዙ ተጋድሎ ፈጽመዋል። በሰሩት ስራ የምንዘክራቸው በርካታ ጀግኖችም አሉን። ለዛሬ የወይዘሮ መዓዛ አሸናፊን ተጋድሎ እናሰማችሁ።
ወይዘሮ መዓዛ አሸናፊ በሐምሌ ወር 1964 ዓ.ም ተመረጠች። በቤንሻንጉል ጉሙዝ ክልል አሶሳ ከተማ ተወለደች። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ተምራ በዳኝነትና በጠበቃነት ሰርታለች። እንዲሁም በ1995 ዓ.ም ተመረጠች። ለሴቶችና ህፃናት ነፃ የህግ ድጋፍ የሚሰጥ የኢትዮጵያ የህግ ባለሙያ ሴቶች ማህበር የተባለ መንግስታዊ ያልሆነ ድርጅት መስርታለች። ከዚህ ባሻገር ማህበሩን በኃላፊነት በመራችበት ወቅት የኢትዮጵያ የቤተሰብ ህግ እንዲወጣና እንዲጸድቅ ጉልህ ድርሻን በመወጣት ወይዘሮ መዓዛ በግንባር ቀደምትነት ተጠቀሳለች። ወይዘሮ መዓዛ አሸናፊ በዋናነት ከምትታወቅባቸው ጉዳዮች መካከል አንዱ በ1996 ዓ.ም የተካሄደ የፍርድ ቤት ክርክር ላይ የሰጠችው የጥብቅና አገልግሎትን ይመለከታል። ጉዳዩ አበራሽ በቀለ የተባለች በወቅቱ 14 ዓመት ታዳጊ የነበረች ልጅን የሚመለከት ነበር። አበራሽ በወቅቱ በፍርድ ቤት ተከሳይ ነበር ሲሆን የተከሰሰችበትም ክስ ጠልፎ የደፈራትን ግለሰብ ራሷን ለመከላከል በመግደሏ ነበር። አበራሽ በተከሰሰችበት ወቅት ጠበቃዋ በመሆን ወይዘሮ መዓዛ በፍርድ ቤት ተከራክራለች። ጉዳዩ የዓለምን ትኩረት ስቦ በኢትዮጵያ ያለድሜ ጋብቻ፣ ጠለፋ እና አስገድዶ መደፈር ጉዳዮችን አጉልቶ አሳይቷል። ኋላ ኋላም ይህ የፍርድ ቤት ጉዳይ ድፍረት ወደሚባለው ፊልም ተቀይሮ በዓለም አቀፍ ደረጃ ለተመልካቾች ቀርቧል። እንደ አውሮፓውያን አቆጣጠር በህዳር 2018 ወይዘሮ መዓዛ አሸናፊ የሴቶችን ውክልና ማሳደግን አቅዶ በተነሳው የጠቅላይ ሚኒስትር አብይ አህመድ የማሻሻያ ሂደት ውስጥ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ሆና ተሾማለች። ወይዘሮ መዓዛ በኢትዮጵያ የፍርድ ቤቶች ታሪክ የመጀመሪያዋ ሴት ፕሬዝዳንት ሆና አገልግላለች። ወይዘሮ መዓዛ አሸናፊ በህግና በፍትህ ዘርፍ አራያ ሴት ነች። ሴቶች የዜጎችን መብትና ጥቅም በማስጠበቅ ረገድ ውጤታማና ተደማጭነት ያላቸው በተለይም የተገለሉና የተጎዱ ወገኖች መሆናቸውን አረጋግጣለች። በተጨማሪም የሴቶችን አቅም ማጎልበትና የአመራር ደረጃ ላይ እንዲገኙ ማድረግ ማህበራዊ ለውጥና እድገትን ለማምጣት አስፈላጊ መሆኑን አሳይታለች። አንድ በሰጠችው ቃለ ምልልስ ላይ ሴቶችን ማብቃት የሀገርን አቅም ማጎልበት ነው ብዬ በጽኑ አምናለሁ ስትል ተናግራለች።
በየአካባቢያችን በየቤታችን ብዙ ጀግኖች አሉን። እናንተ ውድ አድማጮቻችንም የገሌ ታሪክ ቢቀርብ ብላችሁ የምትጠቁሙት ካለ ደውላችሁ ወይም በአጭር የጽሑፍ መልእክት አሳውቁን። እኛ ለእናንተ እንዲመጥን አድርገን እናሰማችኋለን። ዛሬ ሴቶችን ማብቃት ለምን አስፈለገ ስንል የተለያዩ ሰዎችን ተሞክሮ ወስደን መከርን። ሴቶች በቁ ማለት ቤተሰብ በቃ ማለት ነው። ቤተሰብ በቃ ማለት ማህበረሰብ በቃ ማለት ነው። የበቃ ማህበረሰብ ደግሞ ያደገ ሀገር፣ ያደገና የበለጸገ ህዝብ ይኖረዋል። ስለዚህ ሴቶችን ለማብቃት ሁላችንም የድርሻችን እንወጣ የዛሬው የእሷ ድምፅ የሬዲዮ ፕሮግራም መልእክት ነው። እንግዲህ ሰዓታችን እየተገባደደ ነው። ዛሬም እንደወትሮ ልንሰነባበታችሁ ነው። ሳምንት ግን ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እንያዝ። ሳምንት ማለትም ማክሰኞ ከምሽቱ 3:10 እስከ 3:40 የእሷ ድምፅ የሬዲዮ ፕሮግራም ከቤታችሁ ይደርሳል። ሳምንት ጠብቁን። ሳምንት ስንገናኝ
ወንድ ለኔ እንደዛ ነው። ግን ያው በጾታም ብቻ ይገኛል። ስለተወለድ ወንድ ሆነሽ ሴት ሆነሽ ትወለጃለሽ።
ይህንንና ሌሎች ቁም ነገር አዘል ፕሮግራሞችን ይዘን እንጠብቃቸዋለን። ሳምንት እንገናኝ። እስከዛው እናንተ ለእኛ መደወላችሁን የጽሑፍ መልእክት መላካችሁንም እንዳትረሱ። የተንቀሳቃሽ የስልክ ቁጥራችን 0977001177 ነው። ደውሉልን።
የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደናንተ ይቀርባል። ይህ ፕሮግራም የሴቶችና የልጅ አገልግሎቶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የሷ ድምፅ